ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 26 2017 ዓ.ም ዝግጅታችን ጀመረ። እናስተልኝ እንደምናመሻችሁ የተከበራችሁ አድማጮቻችን፣ የቅዳሜ ምሽት የአሜሪካ ድምጽ ዝግጅታችን ተጀመረ። ፕሮግራም በመምራት አብራችሁ ማመሸው አስማማየ ነኝ። የፕሮግራሙ አናዘጋጅ ዘዮን ግርማ ናት። በዛሬ ምሽት ዝግጅቶቻችን ከዚህ በፊት ወደናንተ ካደረስናችሁ ዘገባዎች መካከል የመረጥናቸውን በድጋሚ እናሰማችኋለን። በአምስት ዓመታት ውስጥ ዝቅተኛ የተባለው የዋጋ ንረትና የባለሙያዎች አስተያየት እንዲሁም በኢትዮጵያ እየጨመረ ነው የተባለው የወጣቶች የሱስ ተጋላጭነት የተመለከቱ ዘገባዎችን በምሽቱ ለእናንተ የምናደርስ ይሆናል። እናንተም እስከ ምሽቱ አራት ሰዓት ድረስ ቆይታችሁን ከአሜሪካ ድምፅ ጋር እንድታደርጉ እንጋብዛለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። አሁን ቀጥታ የምናልፈው ወደ ሰዓቱ የዓለም ዋና ዋና ዜናዎች ይሆናል።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ መንግስት በተደጋጋሚ ርዕደ መሬት በሚከሰትበት ማዕከል አዋሳኝ ቦታ ከሚገኙ አፋር፣ ኦሮሚያና አማራ ክልል አካባቢዎች 80 ሺህ ነዋሪዎችን ከአካባቢው ማራቁን ገለጸ። በርዕደ መሬት መለኪያ እስከ 5.8 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ በአፋር ክልል ዛሬ ቅዳሜ ከሰቱን የኢትዮጵያ መንግስትና የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት አስታውቀዋል። ርዕደ መሬቱ በመጠንና በድግግሞሽ እየጨመረ መምጣቱን የጠቆመው የኮሙኒኬሽን መስሪያ ቤቱ መግለጫ ዛሬ ቅዳሜ የተመዘገበው 5.8 ሬክተር ስኬል መጠን ከስካሁኖቹ የጨመረ መሆኑን ያሳያል። ዛሬ ቅዳሜ ውድቅት ሌሊት ላይ 9:53 አካባቢ ከኦሮሚያ ክልል ከአቦምሳ ከተማ 56 ኪሎ ሜትር እና ከአዳማ ከተማ 146 ኪሎ ሜትር ርቀት በሚገኝ ቦታ ላይ ርዕደ መሬቱ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ባወጣው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ርዕደ መሬቱ አፋር ውስጥ በምስራቅ ሸዋ ፈንታሌና አዋሽ ከተማ አካባቢ ዶፈን በተባለ ተራራ መሃል ላይ መከሰቱን ለአሜሪካ ድምጽ ተናግረዋል። ርዕደ መሬቱ የተከሰተው እዛው ሰሞኑን ሲከሰትበት በነበረው ቦታ አፋር ውስጥ መሆኑን ገልጸው በሌሎች ከተሞች የተሰማው ንዝረቱ ነው ብለዋል። ከዛሬው ክስተት በኋላ መግለጫ ያወጣው የኢትዮጵያ መንግስት ለችግሩ ተጋላጭ ናቸው የተባሉ አካባቢዎችን በመለየትም 12 ቀበሌዎች ላይ መንግስት ከተለያዩ የሙያ ዘርፎች የተውጣጡ የአደጋ ጊዜ ሰራተኞችን በቦታ በማሰማራቱ የጉዳቱን መጠን አሰሳ በማድረግ ላይ እንደሚገኝም አስታውቋል። የርዕደ መሬቱ ንዝረት አዲስ አበባ፣ አዳማ፣ መተሃራና በሌሎች ከተሞች ለጥቂት ሰከንዶች ከዚህ ቀደሙ ጠንከር ባለ ሁኔታ መስማታቸውን ነዋሪዎቹ ገልጸዋል። በተያያዘም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እየተከሰተ ባለው የርዕደ መሬት ክስተት ሁኔታ አስመልክቶ ዛሬ ባወጣው መግለጫ በአፋር ክልል አዋሽ ፈንታሌና ዱለቻ ወረዳዎች እንዲሁም በኦሮሚያ ክልል ፈንታሌ ወረዳ ነዋሪዎች የርዕደ መሬቱ ክስተት ሊያደርሰው በሚችል አደጋ ተጋላጭ መሆናቸውን አስታውቋል። በአፋር ክልል በአዋሽ ፈንታሌና ዱለቻ ወረዳዎች ውስጥ 35000 የሚሆኑ ነዋሪዎች ለችግሩ ተጋላጭ መሆናቸውን መግለጫው አመልክቶ በአዋሽ ፈንታሌ 6 ቀበሌዎች ከሚገኙ 15000 ነዋሪዎች እስከ አሁን 7000 የሚሆኑት ወደ ሌላ ስፍራ ተጓጉዘዋል ብሏል። በዱለቻ ወረዳ ካሉት 20000 ተጋላጭ ነዋሪዎችም እስካሁን ከ6000 በላይ ነዋሪዎች አካባቢውን መልቀቃቸውን አስታውቋል። በኦሮሚያ ክልል ፈንታሌ ወረዳም ከ5 ቀበሌዎች 16182 ነዋሪዎች ለአደጋው ተጋላጭ መሆናቸውን የጠቀሰው መግለጫው እስካሁን ድረስ 7350 ነዋሪዎች ከስፍራው መውጣታቸውን ገልጿል። ቀሪዎቹ ነዋሪዎችም በሚቀጥሉት ቀናት ውስጥ ከስፍራው እንዲንቀሳቀሱ እየተሰራ ይገኛል ብሏል። ኮሚሽኑ በአጠቃላይ ለ70000 የህብረተሰብ ክፍሎች ሰብአዊ ድጋፍ እያደረገ እንደሆነ ጠቅሶ ይህም በገንዘብ ሲተመን ከ281 ሚሊዮን በላይ እንደሚሆን ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። የሚያንማር ወታደራዊ መንግስት 6000 እስረኞችን በምህረት ፈታ። ሚያንማር ከብሪታንያ ነጻ ያወጣችበትን 77ኛ ዓመት ምክንያት በማድረግ የሀገሪቱ ወታደራዊ መንግስት ከ6000 በላይ እስረኞችን በምህረት ለቀቀ። የሌሎች እስረኞች ቅጣት መጠንም ቀንሷል። ወታደራዊ መንግስት በህዝብ ከተመረጠው የኦንግ ሳን ሱንቺ አስተዳደር ስልጣን ከተነጠቀበት የአውሮፓውያኑ የካቲት 2001 ዓመተ ምህረት ጀምሮ በወታደራዊ አገዛዝ ከተታሰሩ በመቶች የሚቆጠሩ የፖለቲካ እስረኞች መካከል በአሁኑ ምህረት የተካተቱት ጥቂቶቹ ናቸው። ወታደራዊ አገዛዝ ስልጣን ላይ የወጣበት ሂደት በወቅቱ ከፍተኛ ሰላማዊ ተቃውሞ ገጥሞት የነበረ ሲሆን አሁን ላይ ግን ወደ ተንሰራፋ የትጥቅ ትግል ተቀይሯል። በመንግስት የሚተዳደረው ቴሌቪዥን ለ5000 አገሪቱ ዜጋ እስረኞች እንዲሁም 180 የውጭ ዜጎች ምህረት መደረጉን ዘግቧል። በመጨረሻም ሩሲያ 8 ሚሳኤሎችን መምታቷንና ተጨማሪ የዩክሬን መንደርን መቆጣጠሯን አስታወቀች። የሩሲያ መከላከያ ሚኒስቴር የሀገሪቱ ጦር በዩክሬን ምስራቃዊ ሉሃንክስ ግዛት ውስጥ የምትገኘውን ናዲያ የተባለችውን መንደር መቆጣጠሩንና በዩናይትድ ስቴትስ የተሰሩ 8 የአርሚ ታክቲካል ሚሳኤል ሲስተም ተምስ ሚሳኤሎችን መምታቱን ሮይተርስ ዘግቧል። ዘገባውን ያሰራጨው ሮይተርስ የጦር ሜዳ ውሎ መረጃዎች ማረጋገጥ እንዳልቻለ አስፍሯል። ሚኒስትሩ የሀገሪቱ የአየር መከላከያ ስርዓት ቅዳሜ ማለዳ በሰሜን ሌንግራንድ አካባቢ የተመቱትን 3ቱን ጨምሮ በሩሲያ አየር ክልል ውስጥ የገቡ 10 የዩክሬን ሰው አልባ አውሮፕላኖችን መጥቶ መጣሉን አክሏል። በሴንት ፒተርስበርግ የሚገኘው ፑልኮቮ የአየር ማረፊያ ቅዳሜ ማለዳ ላይ ማናቸውንም በረራዎች ለጊዜው አቁመዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ቅዳሜ ምሽት ዘገባዎቻችን ጋር አብራችሁን ቆዩ።
ካጫጭር የዓለም ዜናዎች ተመልሰናል። እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ታህሳስ 26 2017 ዓ.ም የአሜሪካ ድምፅ ዝግጅታችን ነው። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅት እንላፍ። የምሽቱ የመጀመሪያው ዝግጅታችን በኢትዮጵያ ያለውን የዋጋ ንረት ይመለከታል። የኢትዮጵያ ብሔራዊ ባንክ ዳር ወር መጨረሻ የተመዘገበው የዋጋ ንረት 16.9 በመቶ መሆኑን ገልጾ ይህም ባለፉት 5 ዓመታት ከተመዘገበው ዝቅተኛው ነው ሲል ባወጣው መግለጫ አስታውቋል። ባንኩ አዲስ የተቋቋመው የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባን ተከትሎ ባወጣው መግለጫ ለዚህ ውጤት መገኘት ደግሞ የተከተለው ጥብቅ የገንዘብ ቁጥጥር ፖሊሲ ዋና ምክንያት መሆኑን ገልጿል። የአሜሪካ ድምጽ ያነጋገራቸው የፋይናንስ ባለሙያዎች በበኩላቸው መንግስት አሁንም የዋጋ ንረቱን ከዚህ በላይ ዝቅ ለማድረግ መስራት ይኖርበታል ብለዋል። ባለሙያዎቹ የዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም ብለዋል። በዚህ ዙሪያ የተጠናቀረው ዘገባ እንደሚከተለው ይቀርባል። በስቶኮች ምክር ቤት ታህሳስ 8 ቀን 2017 ዓመተ ምህረት የጸደቀው የብሔራዊ ባንክ አዋጅ መሰረት አድርጎ የተቋቋመው የገንዘብ ፖሊሲ ኮሚቴ ትላንት የመጀመሪያ ስብሰባውን ማድረጉን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ምክር ሐሳቦችን ለባንኩ ዳይሬክተሮች ቦርድ በማቅረብ የማስጸደቅ ስልጣን እንዳለው የተገለጸው የኮሚቴ ስብሰባውን ተከትሎ ባወጣው መግለጫ በዳር ወር መጨረሻ የተመዘገበው አጠቃላይ የዋጋ ንረት 16.9 በመቶ መሆኑን ገልጿል። ይህም ባለፉት 5 ዓመታት ከተመዘገበው የዋጋ ንረት ዝቅተኛ መሆኑን ማሳውቋል። የብሔራዊ ባንክ ገዢ ማሞ ምህረቱ ከመግለጫው 2 ቀናት አስቀድሞ ለሀገር ውስጥ የመንግስት መገናኛ ብዙሃን በሰጡት ቃለ መጠይቅም የዋጋ ንረት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ገልጸዋል።
መንግስት በአጠቃላይ ምርትና ምርታማነትን በማሳደግ ረገድ ከወሰዳቸው ሁነኛ እርምጃዎች ጋር ተጨምሮ የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። ለምሳሌ ባለፈው አመት ኢንፍሌሽን ብንወስድ ወደ 30% የደረሰው አሁን ወደ 16% ቀንሷል። በዚህ ረገድ የሚሰሩ ተጨማሪ ስራዎች አሉ። በአጠቃላይ ኢንፍሌሽን ለመከላከል ለመቆጣጠር የሚሰሩ ስራዎች ተጠናክሮ ይቀጥላሉ።
ብሔራዊ ባንክ በመግለጫው የምግብ ነክ የዋጋ ግሽበት 18.5 በመቶ መሆኑን አንስቶ የመቀነስ አስማሚያ እያሳየ መሆኑን ገልጿል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች ዋጋ ንረት ከነበረበት 11.6 በመቶ ጭማሪ አሳይቶ አሁን 14.4 በመቶ እንደሆነ አስታውቋል። የውጭ ምንዛሬ ለውጡን ተከትሎ በአንዳንድ ሸቀጦች ላይ የተደረገው የዋጋ ማሻሻያ ለምግብ ነክ ያልሆኑ ምርቶች ዋጋ መጨመር በምክንያትነት ጠቅሷል። ባንኩ በመግለጫው የዋጋ ንረት እየቀነሰ መሆኑን ቢገልጽም የአሜሪካ ድምጽ ከሰሞኑ ያነጋገራቸው ሸማቾች ግን የሸቀጦች ዋጋ እየጨመረና የኑሮ ሁኔታው አስቸጋሪ እንደሆነባቸው ለአሜሪካ ድምጽ ተናግረዋል። አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው።
ከፍተኛ ችግርና ስቃይ ላይ ነው ያለው። ይሄ አብዛኛው ሸማች የመንግስት ሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማስተማር እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ
የዋጋ ንረቱን አሃዝ አስመልክቶ በመንግስት በሚጠቀሱ ቁጥሮችና ከሸማቾች በሚሰጡ አስተያየቶች መካከል ያሉ ልዩነቶችን መነሻ በማድረግ የዋጋ ንረት መለኪያ አሃዞችን በተመለከተ የጠየቅናቸው የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተከታዩን ይላሉ።
ዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም። አየህ፣ ብዙ ሰዎች ዋጋ ግሽበት እየቀነሰ ነው ሲባል ኑሮ እየረከሰ ነው የሚል አይነት አረዳድ ስላለ ነው። እንደዛ ማለት አይደለም። አምና የዋጋ ግሽበት ለምሳሌ በሰላሳ በመቶ እየጨመረ ከነበረ ዘንድሮ በ20 ከጨመረ አሁን እየጨመረ ነው እኮ እየተወደደ ነው። ግን አምና እየጨመረ ከነበረው ሁኔታ እየቀነሰ ነው ማለት ነው አይደለም? በሰላሳ ይጨምር ነበር ከአመት ከምናምን በፊት። አሁን ያው ማዕከላዊ ስታቲስቲክስ መረጃ ይዞ ነው ብሔራዊ ባንክ የሚናገረው 16.9 በመቶ ህዳር ወር መጨረሻ ላይ ብሏል። አምና ከነበረው ህዳር ጋር ሲወዳደር ከዛ አመት በፊት ከነበረው በአንጻሩ ጭማሪው ቀንሷል እንጂ ኑሮ እየቀነሰ ነው ማለት አይደለም። ኑሮማ እየተወደደ ነው። በዛ ላይ ደግሞ ሰዎች ከራሳቸውን አኳያ ነው የሚናገሩት። ይሄ አማካኝ ቁጥር ነው። አንድ ሰው አብዛኛውን ገቢ ምግብ ላይ የሚያውል ከሆነ ምናልባት በአርባም በሀምሳ በመቶም ሊጨምርበት ይችላል አብዛኛውን ገቢው። አንድ ሰው ደግሞ በጣም ኑሮ የተሻለ ከሆነ ደግሞ ከአጠቃላይ ከገቢው አኳያ ምግብ ላይ የሚያውለው ነገር በጣም ዝቅተኛ ስለሚውል ላያስተውለው ይችላል። እና ሰዎች ካሉበትም የኑሮ ደረጃ አኳያ ነው የዋጋ ግሽበት የሚናገሩት። ይሄ ቁጥሩ ግን የሚናገረው አማካኝ ነው። በአማካኝ አጠቃላይ በአማካኝ ለምሳሌ 1000 ሰዎች ልትወስድ ትችላለ፣ 5000 ሰዎች ልትወስድ ትችላለ። እና አማካኝ ብዙ ጊዜ ያው የራሱ አሳሳችም ነው። ከዛ ውጭ ደግሞ አማራጭ የለውም። ከኢኮኖሚ አኳያ ስታየው በምን መልኩ ልትለካው ትችላል አማካኝ ካልወሰድክ። እና ያ ነው የዋጋ ግሽበት ሲባል።
በአሁኑ ወቅት እየቀነሰ ለመጣው የዋጋ ንረት ከነሐሴ 2015 ዓ.ም ጀምሮ እየተከተለ ያለው ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ብሔራዊ ባንክ አስታውቋል። ፖሊሲው ውጤት ማምጣቱ ላይ የሚስማሙት በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አሁንም ግን ተጨማሪ ስራዎች ያስፈልጋል ይላሉ።
የገንዘብ ፖሊሲው ለዋጋ ንረት ቁጥጥር ለማድረግ ከፍተኛ አስተዋጽኦ አለው። ያ ሲባል ግን ኮስት ደግሞ አለው። በሌላ መንገድ አሁን የምናወራው ዋጋ ንረቱ ላይ እያመጣውን አስተዋጽኦ ብቻ ስለሆነ ነው እንጂ ይሄን ፈውስ ለማግኘት የተከፈሉ ዋጋዎች አሉ። ኢንቨስትመንትን በተመለከተ እንዲሁም ደግሞ የአምራች ኢንዱስትሪ ዘርፉ፣ የኮንስትራክሽን ዘርፉ፣ ሌሎችም የሰርቪስ ዘርፉ ላይ አሉታዊ አስተዋጽኦ አሳድሯል። የዚህ ጥብቅ የሆነ የገንዘብ ፖሊሲ የብድር ምጣኔን በመገደብ ደረጃ ኢኮኖሚ ላይ ሰርኩሌት ቢያደርገው የገንዘብ ምጥር በመገደቡ ምክንያት ከስራ ድል ፈጣ ከኢንቨስትመንት መበረታታ ምርትና ምርታማ ከማሳደግ አንጻር የራሱ የሆነ አሉታዊ ተጽዕኖ አለው። ግን በዚህ በኩል ያሳደረው አሉታዊ ተጽዕኖ እና በዛኛው በኩል ደግሞ በዋጋ ንረት በመቆጣጠር ደረጃ ያመጣው አዎንታዊ አስተዋጽኦ ሲመዘን እንግዲህ የሚያመጣው አዎንታዊ አስተዋጽኦ በልጦ ስለተገኘ ይመስለኛል እንዲህ አይነት ፖሊሲዎች ተግባራዊ የተደረጉት።
ብሔራዊ ባንክ የሀገሪቱ ኢኮኖሚያዊ ሁኔታ በገመገምበት በዚህ መግለጫው የዋጋ ንረትን ለመቆጣጠር በሚል ጥሏቸው የነበሩ ገደቦችንም አሻሽሏል። ከዚህ በፊት የባንኮች ዓመታዊ ብድር መጠን ከ14 በመቶ እንዳይበልጥ ጥሎት የነበረውን ገደብ ወደ 18 በመቶ ማሳደግ አሻሽሎታል። ዶክተር አብዱል መናን ግን የባንኩ ውሳኔ ዋጋ ንረትን መልሶ የሚያባብስ ነው ሲሉ ጊዜው አለመሆኑን በመጥቀስ ተችተዋል።
ብሔራዊ ባንክ ይህን ጥብቅ ፖሊሲ ይከተላሉ ያለው እስከሚቀጥለው ሰኔ ድረስ ነበር። ከዛ በኋላ ከእንደገና ፖሊሲን አየዋለሁ ብሎ ነበረ። አሁን ግን ወቅቱም ሳይደርስ ብሔራዊ ባንክ ይህንን ፖሊሲ ሪቫይዝ አድርጎታል። ይህንን ያደረገበት ምክንያት እንደምረዳው ከፍተኛ የሆነ የገንዘብ እጥረት ኢኮኖሚ ውስጥ አለ። ከፍተኛ የኢኮኖሚ መቀሳቀስ ይታያል ኢኮኖሚ ውስጥ። ያው ኢትዮጵያ የመንግስት ኢኮኖሚ በዚህ ያህል አድጓል የሚለው ጉዳይ እንዳለ እንደተጠበቀ ሆነ ብዙ ጊዜ ጥያቄ ውስጥ የሚገባ ነው። ኢትዮጵያ መንግስት የኢኮኖሚ እድገት መረጃ እናም ከፍተኛ የሆነ ብሔራዊ ባንክ ጫና አለበት ብድር ተቀቡ ብዙ እንቅስቃሴ ኢኮኖሚ እንቅስቃሴ ተዳክሟል። ብድር ይለቀቅ ባንኮቹ ይፈቀደላችሁ ከባንኮቹም ከግሉ ሴክተር ነው ጫና ያለ። ስለዚህ ብሔራዊ ባንክ ትንሽ ለዘብ አድርጎታል በ14% የሚለውን ገደብ ወደ 18 አሳድጎታል። እኔ ደግሞ እምነቴ የዋጋ ግሽበት ከ10% ሳይወርድ ወደ 10 ቢያንስ 8 እና 9 ሳይወርድ ቶሎ መቸኮሉ ተመልሶ የዋጋ ግሽበት ሊመጣ ይችላል። እሱም ብቻ አይደለም አሁን በትይዩ ገበያና በኦፊሻል ገበያ መካከል የውጭ ምንዛሪውን አሁን ያለው በዶላር እና ምናልባት ከ10 እስከ 15 ብር ባለ አካባቢ ነው ልዩነቱ። እሱንም ሊያሰፋ ይችላል ነውና ትንሽ ተቸኮለ ይመስለኛል። እስከ ሰኔ ድረስ ቢገፋው መንግስት ጥሩ ነበረ። ሰኔ ድረስ ቢገፋው ክረምትም ይመጣል ወለ ኢኮኖሚ እንቅስቃሴ ይዳከማል ዋጋ ግሽበትም ክረምት ላይ ይሻላል። ከዛ በኋላ ከመስከረም በኋላ ቢሆን የተሻለ ነበር የሚል ነው። ትንሽ እርሊ ስለሆነ ግን ኢንፍሌሽን የዋጋ ግሽበት ተመልሶ ሊመጣ ይችላል።
በዚህ ሐሳብ የማይስማሙት ዶክተር ሷለ በበኩላቸው ማሻሻያው የባንኮችን የገንዘብ ጥረት በመፍታት ኢኮኖሚን ያነቃቃል ይላሉ።
ዘግይቷል ካላን በስተቀር ትክክለኛ ጊዜ ነው። ምክንያቱም ባንኮች በከፍተኛ ደረጃ በባንኮች በፋይናንሻል ሴክተሩ ላይ ያሳደረው አሉታዊ አስተዋጽኦ አለ። የብድር ድጋፉ በመወሰንና በመገደቡ ምክንያት ተበዳሪዎች የተለያየ ብድሮችን ከባንክ ለማግኘት የሚያደርጉት ጥረት የተሰናከለ ወይም ደግሞ እውን ሳይሆን የቀረባቸው ብዙ ክስተቶችን አይተናል። በዚህ ምክንያትም ባንኮች የያዟቸውን ሪሶርሶች አንዳንድ ባንኮች እንደተባለው የገንዘብ ጥረት ያለባቸው ባንኮች እንዳሉ ሁሉ ግን በቂ የሆነ ዲፖዚት ደግሞ ሰብስበው በዚህ ገደብ ምክንያት ማበደር ያልቻሉ ባንኮች አሉና አንደኛ እነዚህ ባንኮች ያላቸውን ሪሶርስ አትራፊ በሆነ መንገድ እየተጠቀሙ ይፈቅዳል። ሌላው ደግሞ የኢኮኖሚ ፋናኝ የሆኑ የአቅራች ኢንዱስትሪ ዘርፉ፣ ኮንስትራክሽን ዘርፉ፣ በአገልግሎት ዘርፍ የተሰማራው የንግዱ ማህበረሰብ ደግሞ ቢዝነሱን ለማከናወን የሚያስችል የፋይናንስ ግባት ፋይናንስ ተቋም ሊያገኝ የሚችሉበት እድል ፈጥሯል እና ይሄ እድል ደግሞ ወደ ኢንቨስትመንት ይቀየራል። ኢንቨስትመንቱ ደግሞ በራሱ የሚያመጣው የስራ እድል ይኖራል፣ እድገት ይኖራል፣ የመንግስት የግብር መሰብሰብ አቅሙ ያሳድጋል፣ ኢኮኖሚውም እንዲንቀሳቀስ እና ተወሰነ መንገድ ከነበረው መቀዛቀዝ እና መፋዘዝ እንዲወጣ የራሱ የሆነ አስተዋጽኦ ይኖረዋል። ቀላል አይደለም። 4% ከአጠቃላይ የብድር ፖርትፎሊዮ ተጨማሪ ብድር የመስጠት እድል መፍጠሩ እነዚህም የንግድ ተቋማት ያለባቸውን የፋይናንስ ጥረት ከመፍታት አንጻር ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል።
ብሔራዊ ባንክ በመግለጫው ከዚህ በፊት ይፋ ያደረገው የ15 በመቶ የፖሊሲ ተመን እንዲሁም ለባንኮች በሚሰጣቸው የአንድ ቀን ተቀማጭ ሂሳብና የብድር ተመን ላይ አሳልፏቸው የነበሩ ውሳኔዎች ባሉበት እንደሚቀጥሉ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የታህሳስ 26 2017 ዓ.ም የቅዳሜ ምሽት ዝግጅታችን ነው። በማስከተል ወደ እናንተ የምናደርሰው ደግሞ የሴቶች ውክልናና ሴቶችን ማብቃት በኢትዮጵያ የሚለው ዘገባ ይሆናል። ምንም እንኳን ኢትዮጵያ ከሌሎች የአፍሪካ ሀገራት የላቀ ብዛት ያላቸው የሕዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የሚኒስትር ቦታዎችና የፍትህ አካላት ኃላፊነት ላይ ያሉ ሴት አባላት እንዳሏት አሃዞች ያሳያሉ። ነገር ግን በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ የሚሳተፉ ሴቶች በቂና አጥጋቢ የሆነ የውሳኔ አቅም እንዲኖራቸው የሚያደርግ ምህዳር እንደሌለ በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ኤደን ገረመው በትምራን የሲቪክ ማህበር የመርሃ ግብር አስተባባሪ የሆነችው ወጣት ቤተልሔም አለምንና የኤውብ የሴት አመራሮች ማህበር አጋር መስራችና ዳይሬክተር ወይዘሮ ናውሰናይ ግርማን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
ባለፉት 6 ዓመታት በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ ንቁ የሆነ የሴቶች ተሳትፎ መታየቱን በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ይሁን እንጂ ኢትዮጵያውያን ሴቶች በየደረሱባቸው የስራ አርከኖች በተለይም በፖለቲካው ዘርፍ ያላቸው ተሳትፎ የውክልና እንጂ የውሳኔ ሰጭነት አለመሆኑንም በተደጋጋሚ እንደ ወቀሳ ሲነሳ ይሰማል። በትምራን እንስታዊ የሲቪክ ተቋም ከፍተኛ የመርሃ ግብር አስተባባሪ ቤተልሔም ዓለም ያለፉት ዓመታት በሴቶች ፖለቲካዊ ተሳትፎ ላይ መዋዠቅ የታየበት ነው ትላለች።
በ2018 ፕራይም ሚኒስተር አብይ ከመጣ በኋላ ብዙ ለውጦችን አይተናል። ኦፍኮርስ ለምሳሌ የሴቶችና የወንዶችን ሬሾ ስናይ እስከ 50-50% እስኪሆን ድረስ ካቢኔት ወይም በሚኒስትሪ ደረጃ ላይ አይተናል። ከዛም በተጨማሪ ደግሞ ይሄ በፌዴራል ሱፕሪም ኮርትም ፕሬዚዳንቷም ሴት ነበረች፣ ምርጫ ቦርድም ቼርወመን ሴት ነበረች። ከዛ ግን እነዚህ ቁጥሮች ቶሎ ቶሎ የመዋዠቅ ባህሪ ያላቸው አሁን ለምሳሌ 2021 ላይ ደግሞ ስንመጣ የሴቶች ውክልና ወደ 36.3% ወዲያው ወረደ። እዚህ የምንረዳው ምንድነው? ቁጥሩ በጣም ይዋዥቃል። ያለምንም ማስረጃ ይህንም ያመላክተው ምንድን ነው? የጾታ እኩልነት በኢትዮጵያ ውስጥ እንደ ፕራዮሪቲ እንደማይታይ ማለትም መረጋጋት ሲኖር ወይንም አመቺ ሁኔታ ሲፈጠር ብቻ ስለ ጾታ እኩልነት እንደምናስብ እንጂ እንደ ዋና ጉዳይ እንደ ዋና አጀንዳ እንደማናየው በእኛ ተቋም ይህንን አይተናል ማለት ነው። ከዛም ባሻገር ደግሞ እኛ በትምህርት ውስጥ የሰራ ነው ጥናት አለ፣ ሲቹዌሽናል አሰስመንት አለ። የሴቶች ውክልና በተለያዩ ፖለቲካዊ ምህዳሮች ምን ይመስላል የሚለውን በሰራነው አሰስመንት መሰረት ብዙ አመቺ የሆኑ የህግ ማቀፎች አሉ። ለምሳሌ ከኮንስቲቱሽኑ መጀመር ህገ መንግስቱ የተለያዩ ዓለም አቀፍ ህጎችን ኢንዶርስ አድርጎ እየሰራ ይገኛል። አክቹሊ ግን ሚኒንግ ወይንም ውሳኔ ሰጪ ቦታ ላይ ቢሆኑም የሚገኙት ውሳኔ ይሰጣሉ የሚለው ስጋት አለብን።
ቤተልሔም አለም ለሴት አመራሮች የውሳኔ ሰጭነት እድል ላለመዳ ዳበሩ የተቋሞች መዋቅር ባህልና ልማድ እንዲሁም በፖለቲካ ውስጥ የኮታ አደረጃጀት በአግባቡ ጥቅም ላይ አለመዋሉ በምክንያትነት ከመታነሳቸው ጉዳዮች መካከል ናቸው።
ሴቶች የተሰጣቸው ኃላፊነት አለ። ያው ልጅ ከማሳደግ ጋር ከኩሽና ጋር የተያዙ ነገሮች ናቸው የተሰጣቸው ኃላፊነት። ይሄ ደግሞ ሴቶችን ስለ ፖለቲካ ሲነሳ አይመለከተኝም፣ እኔ የሚመለከተኝ ይሄ ነው ብሎ ከልጅነት ጀምሮ ማይንዳቸውን አስተሳሰባቸውን ያግዳል ማለት ነው። ከዛ በመቀጠል ደግሞ የፖለቲካና ተቋማት ፋክተር እዚህ ላይ ደግሞ ስንመጣ ምንድን ነው ጀንደር ሴንስቲቭ የሆኑ ፕራክቲሶች አለመኖራቸው። ሴቶችን ለማብቃት በየተቋማቶቹ የጀንደር ኦፊስ ጥሩ የሆነ በጀት አሎኬሽን አይሰጣቸውም። ሴቶችን የሚያበቁበት እዛው በተቋማቶቻቸው ያሉትን ሴቶች ሜንተር የሚያደርጉበት የሚያሰለጥኑበት ኢኮኖሚካል ሰፖርት የሚሰጡበት ፕላትፎርሙ የለም። ለምን? ጀንደር ሪስፖንሲቭ በጀቲንግ ብዙ ስለሌለ ማለት ነው። ስለዚህ እንደዚህ ባለበት ሁኔታ ላይ በተቋማቶች ውስጥ ያሉት ሴቶች መብቃት አይችሉም።
በተመሳሳይ ከተመሰረተ 14 ዓመታት ያለፉትና ከ430 በላይ ሴት አባላቶች ያሉት የአሶሲዬሽን ኦፍ ዊሜን ኢን ቦልድነስ ኤውብ የላቁ ሴቶች ማህበር አጋር መስራችና ዲሬክተር ወይዘሮ ናሁሰናይ ግርማ ከፖለቲካ ውጪ በተለያዩ ማህበራዊ ጉዳዮች ላይ የተሰማሩና በግላቸው ለውጥ ለማምጣት እየጣሩ ያሉ ሴቶች እየተበራከቱ መምጣታቸውን ያደነቁ ሲሆን፣ ነገር ግን ሴቶችን በማብቃቱ ረገድ ስኬታማ መሆን የሚቻለው በስጦታ ሳይሆን ሴቷ በራሷ ተነሳሽነት እንዲኖራት በማድረግ ነው ይላሉ።
በጠቅላላ ሴቶች ላይ ምንድን ናቸው ክፍተቶች የሚባሉ ካለ አንደኛው በጣም ትልቁ ሴት ላይ ብዙ ጫና አለ። ይህ ሁላችን ማለም ላይ እንዲሆን እንደምንነጋገረው ነው። ትልቅ ጫና አለ። ብዙ ድጋፍ የላትም። በፖሊሲ አንጻር ብዙ ድጋፍ የላትም። ኩባንያዎችም አንጻር በምትሰራበትም የለ ቤትም ብዙ ድጋፍ የላትም። በዛ ላይ ደግሞ ሀገራችን በጣም በጣም ተጽዕኖ አለ። የህብረተሰብ አኗኗሩ ሁሉ ለቅሶ መሄድ አለብሽ፣ ሁሉ ድር መሄድ አለብሽ፣ መዓት ነገሮች አሉ። እሱን ካላደረግሽ ደግሞ ለብቻሽ ትሆኛለሽ የሚል ሀሳብ አለ። ስለዚህ በጣም ብዙ ነገሮች ስላለ በቀላሉ ያደክማል። ያ ነገር የተሻሻለ ነገር የለም። በፖሊሲም ደረጃ ሊሆን የተሻሻለ ነገር የለም። ሴቶች ከትምህርት ቤት ይወጣሉ፣ ስራ ይገባሉ። የሚቀጥለው ልጆች መውለድ ነው። አግብቶ ልጆች መውለድ ነው። ይህ የተፈጥሮ ሂደት ነው እና ልጆች ይወልዳሉ። ግን እንደኛ ልጆችን የሚጠብቅላቸው ወይ የጥሩ ተቋም ከሌለ ፈረንጆች ሀገር እንዳለው ዴኬር ወይም የቀን የሚውሉበት አይነት ነገር በክፍያውም እየተመጣጠነ እንደሱ አይነት ነገር ከሌለ ድረስ ያው ወይ ቤት መቀመጥ አለባት ወይ ደግሞ ልጆቿን የሆነ ቦታ ሰጥታ እንደው አለባት። በቃ ምንም አንድ ቦታ ልትኖርም አትችል ልትቆምም አትችል ማለት ነው። እና እንደዚህ አይነት ክፍተቶች በፊትም ያለ ነው፣ አሁንም ያለ ነው። ስለዚህ አንደኛው ትልቁ የመረዳዳት ድጋፍ የመደጋገፍ የሚለው ነገር በጣም የጎደለ ነው እና አሁንም እሱ ክፍተት አለ።
ወይዘሮ ናሁሰናይ ሴቷ በማህበራዊ ህይወቷና ከእናትነቷ እኩል በስራዋ ስኬታማ የሚያደርጋት ምቹ የሆነ ፖሊሲና ተቋማዊ አደረጃጀት አለመኖሩንም ይጠቅሳሉ።
ሴቶች ማብቃት ማለት አሁን ለምሳሌ በእንግሊዝኛው ውመን ኢምፓወርመንት ይባላል። ማን ነው እሱ የሚያበቃው? እኔ እኮ ነኝ ራሴን የማበቃው። ስለዚህ ሴቶች ማብቃት ሲባል እንደ ስጦታ ነው የሚታዩ አይደለ? እኔ ሴቶች ላበቃ ነው የምፈልገው። ያልፈለጉስ ጊዜ እንዴት ሊሆን ነው? ስለዚህ ሴቶች ራሳቸውን አስበው እኔ ራሴን ነው የማበቃው ብለው መነሳት አለባቸው። ይሄ ነው። አለበለዚያ ሰውን የምንጠብቅ ከሆነ በሰው ፍላጎትና በሰው አጀንዳ ነው የምንሄደው ማለት ነው። በሌላው ሰው፣ በእናቴም ሊሆን ይችላል፣ በባሌም ሊሆን ይችላል፣ በአገሬ መሪዎችም ሊሆን ይችላል፣ በሌላ ሰው ነው የሚሄደው ማለት ነው። ስለዚህ ሴቶች አሁን በቃ ብለው ራሳቸውን የራሳቸውን ትግልም ሆነ የራሳቸውን ራሳቸው ማካሄድ አለባቸው። በሌላ በኩል ይሄ ብዙ አገር ነው ይውላ በጣም ትልልቅ ስራ ነው የሚሰሩት እና ይዋል ብዙ አን ግን ምንድነው እሱ በኢኮኖሚው አንጻር ብለ ከጆዳፍ በጣም የሚከብደው እሱ ነው። ዶላሮች ይመጣሉ ከገቢ ሰባሰባት የትኛው ነው የሚቀጥለው ትልቁ ገንዘብ የሚያስገኝ ፕሮጀክት ወይም የሚያስገኝ ነገር ምንድነው ወደሚለው ነው ብዙዎቹ የሚሄድ። ስለዚህ ራሳቸው ተጣጥረው በራሳቸው ገንዘብ በራሳቸው ምን ማድረግ አለባቸው።
Association of Women in Boldness AWIB አጋር መስራችና ዳይሬክተር ወይዘሮ ናሁሰናይ ግርማ የጾታ እኩልነትና ሴቶችን ማብቃትን በዘላቂነት ለማምጣት የተጠና የባህል ሽግግር እንዲሁም ትምህርት መሰረታዊ መሆናቸውን አጽንኦት በመስጠት አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቅዳሜ ምሽት ዝግጅቶቻችን እንደቀጠሉ ናቸው። በዝግጅቶቻችን ላይ የምኖራችሁን አስተያየት በዋትሳፕ በስልክ መስመራችን +1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። አሁን ደግሞ ወጣቶችና የሱስ ተጋላጭነትን ወደ ተመለከቱ ዘገባዎች እናልፋለን። የወጣቶች የሱስ ተጋላጭነት ከጊዜ ወደ ጊዜ እየሰፋ በመሄድ ላይ እንደሆነ ጥናቶች ያመለክታሉ። የሱስ አይነቶች በአይነትና በመጠን መጨመር ደግሞ የወጣቶችን ተጋላጭነት ማጉላቱን በአዲስ አበባ ከተማ ያነጋገርናቸው አስተያየት ሰጪዎች ይገልጻሉ። በሱስ ምክንያት ራሳቸውን እስከማጥፋት ያመሩ ወጣቶች ስለመኖራቸው የነገሩን አስተያየት ሰጪዎች ችግሩ ሁነኛ ልባት የሚያሻው ስለመሆኑም መክረዋል። ኬኔዲ አባተን ያነጋገራቸው እንደሚከተለው ይቀርባል።
ትትና እባላለሁ። አሁን በኢትዮጵያ ላይ ባለው ሁኔታ ለሱስ ተጋላጭነት ወጣቱ በጣም ከፍተኛ ነው ብዬ አስባለሁ። አብዛኛው ወጣት ህብረተሰብ ስራ አጥ እንደመሆኑ መጠን ስራ ማጣቱ፣ የሚውልበት ቦታ ማጣቱ እንደዚህ አይነት ነገሮች ወደ ሱስ ያጋልጠዋል ብዬ አስባለሁ። አንድ ማቀው ኬዝ አለ። ወደ 250 ሺህ ብር በአንድ ቀን አቶ በቁማ እዛ ራሱን ያጠፋ ልጅ አውቃለሁ። እና ኢቨን ራስን ማጥፋት ላይ ያልደረሱ በየቤቱ ያሉ ዲፕሬስድ ሆነው ወደ ሌላ ሱስም ኢቨን ትራንስፈር ያደርጋል። አሁን በቁማር ሲበሉ ወደ ዲፕሬሽን ወደ አልኮል ሱስ ወደ መጠጥ ሱስ እና ኢቨን ሱሶቹ ራሱ ተያያዥነት አላቸው፣ እርስ በርሳቸው ይመጋገባሉ። ስለዚህ ብር ይፈልጋል ያንን ሱስ ለማድረግ ማለት ነው። መጠጥም ሊሆን ይችላል፣ ሲጋራም፣ ሌላም ነገር ማለት ነው። እና ያንን ብር ለማምጣት የተለያየ ማህበራዊ ቀውስ ውስጥ ይከታል ራሱን። ወደ ስርቆት ሊሆን ይችላል፣ ህገወጥ ነገር መስራት ሊሆን ይችላል። እነዚህ ነገሮች ተያይዘው ይመጣሉ። እነዚህ ደግሞ ሀገራችን ውስጥ ለሚነሳ ኢቭን ለሰላም እጦቱ ለኤቭሪቲንግ ዋነኛ መንስኤ ናቸው ብዬ አስባለሁ። ስለዚህ አንደኛው ትልቁ ነገር የምለው ስራ አጥነትን መቅረፍ።
ስሜ ዮሴፍ ሽመልስ ይባላል። የሁለተኛ ደረጃ ተማሪ። በሱስ ደረጃ አሁን ሱስ ለሰው ልጅ አስከፊ ደረጃ የሚባል ሁኔታ ላይ ያለ ነገር ነው። በሲጋራ በጫት ሱስ ውስጥ ተጠምደው ከቤተሰብ ጋርም ተጣልተው የራሳቸው ማየውን ቦታ ላይ እስከ መድረስ ደረጃ የደረሱ ብዙ ልጆች አውቃሉ። ያለው ተጽዕኖ በዋነኛነት የሰው ልጅ አላማውን ወደኋላ መጣል ነው። ያን ነገር ደግሞ ለማስቀረት ሁሉም ሰው ተግቶ መስራት አለበት።
ስሜ ፍሬደን ነሳ ይባላል። ያው በፊት እንደምናውቃቸው የጫት የሲጋራና የመጠጥ ሱሶች አሉ። ከዚህ ባለፈ ግን አሁን ላይ ወጣቱንም እየጎዳ ያለው ሱስ ምን መሰለ? ቤቲካ ምናምን የምንላቸው ሱሶች አሉ። ወጣቱ ልክ የሆነ አንድ ይጫወትና ገንዘብ ሲያገኝ ተከታታይ ከዛ ውስጥ መውጣት የማይችልበት ሁኔታ ይፈጠራል። እዛ ውስጥ እንዲቀር ያደርጋል። ከዛ ከቤተሰብ ይወጣል እና በዛ ነው የሚደከመው። ብዙ ልጆች ራሳቸውን ዋጋ እያስከፈላቸው ያለ ነገር ነው እና እኔ በዚህ ጉዳይ በሱስ ጉዳይ ላይ መንግስት ከማስቆሙ ይልቅ የስራ አድቫንቴጅ ቢፈጥርላቸው ባይ ነኝ። ማለት እኚህ ልጆች በስራ ቢዚ ሲሆኑ ያንን ነገር እየተውት የመምጣት ሁኔታቸው ይፈጠራል። ግን አንድን ወጣት ሄደ ለምንድን ነው ሱስ የምትጠቀመው አለም ደግሞ ሱስ አቁም ብለ ቶርች ማድረግ አትችልም፣ መጫንም አትችልም። ምክንያቱም ያ ሰው ሱሱን አቁሞ ምንድን ነው የሚሰራው? ዛሬ ተመርቆ በየቤቱ ያለ በጣም ብዙ ወጣቶች አሉ።
አንተ ነክን ምባላለሁ የእንጨት ባለሙያ ነው። እኛ ሀገር ላይ ብዙ የህዝብ ቁጥር ያለው ወጣቶች ነው እና ወላሂ ግን ወጣቶች ግን በአብዛኛው የስራ እድልም ከማጣት እንዲሁም ከምን በማይታወቅ ሁኔታ በጣም ከፍተኛ የሆነ የሱስ ተጠቂ ሆነዋል። ሱስ ስንል ግን ያው ጫት ምናምንም ብቻ ሳይሆን የሶሻል ሚዲያም ሱስ አለ፣ የዴቲንግ ሱስ አለ እና እነዚህ ነገሮች በጣም የሰው ኃይሉን በተለይ ደግሞ ወጣቱን ክፍል በጣም እየጎዳ ነው እና በጣም ብዙ ማቃቸው አሉ። በእኛም ስራ ውስጥ ሲሰሩ የነበሩ ግን አሁን ላይ ኢየሱስ ተጠቂ ሆነው በከፍተኛ ሁኔታ በጣም ያሳዝኑናል ስናያቸው ራሱና ምንድነው ሲባል ያው አንዳንዴ ምንድነው ይሄ ኑሮ ውድነትም ምንምና ከስትረስ ውስጥ ከመግባትም እና ወጣቱ ምንድነው የሚፈልገው የሚለውንም ነገር መንግስት የሥራ ድልም ከመፍጠርም ባሻገር ቁጭ ብሎ የምክክር መድረኮችን አዘጋጅቶ እንደዛ አንተም ማለት ነውና እኛም ደግሞ ብዙ የሥራ ድል መፍጠርና እነሱን ደግሞ በደንብ አቅርቦ ማነጋገር መፍትሄ ነው ብዬ አስባለሁ።
ረዳይ ባህረ ባላለሁ። በአጠቃላይ ወጣት ሲሆን ለሁሉም ነገር ኤክስፖዝ የሆነ የተጋለጠ ነው። ብዙ ክትትሎች አልተደረገም። ክፍተቶችም ነበሩ። ለምሳሌ በትምህርት ቤቶች አካባቢ ጫት ቤቶች፣ ጠላ ቤቶች ይፈቀዳሉ፣ ይደረጋሉ። የከተማው ስርዓት የሚያስይዝ ሰዎችም ይህንን ነገር በትክክል መቆጣጠር አልቻሉም። ለጊዜው እዛ አካባቢ ያለው ወጣት የሚበላሽ ይመስለናል። ግን ያ አንድ ወጣት በአንድ ኤሪያ ላይ ያለው ወጣት ሲበላሽ በከተማውም ደረጃ በአገርም ደረጃ የሚያመጣው ክፍተት ቀላል አይደለም። ስለዚህ ምንድነው የሚደረገው? ከመጀመሪያ ከቤት ጀምሮ ወላጆች እንዴት አድርገው ልጆቻቸውን ማስተማር ማሳደግ እንዳለባቸው ከታች ጀምሮ ቢሰራ ወረዲ ያለፈው አልፈዋል። አሁን ያለው ግን እንደገና ማዳን የሚቻለውን ነገር ደግሞ ሁላችን ብንሰራ የሚል አመለካከት አለኝና በተለይ በትምህርት ቤቶች አካባቢ ጭፈራ ቤቶች፣ ጠላ ቤቶች፣ ሺሻ ቤቶች፣ እንትኖች ይሄ ጫት ቤቶች ባይፈቅዱ ማገገሚያ ሴንተሮች በተለያየ ተደርጎ ትኩረት ተደርጎ አሁን የተበላሸውን መመለስ ብቻል።
አሁን ደግሞ ይህንን ጉዳይ በተመለከተ የአሜሪካ ድምፅ ከባለሙያ ጋር ወዳደረገው ቆይታ እናልፋለን። በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ጤና ትምህርት ክፍል ኃላፊና የስነ አእምሮ ጤና ባለሙያ የሆኑ ዶክተር መስከረም አበበ በሱስ የሚጠቁ ወጣቶች የሚደርስባቸው ማህበራዊ ጉዳትና የጤና እክል በተመለከተ ከስመኝሽ የቆየ ጋር ያደረጉትን ቆይታ እንደሚከተለው ወደ እናንተ ይቀርባል።
አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል፣ ወይም በተለያዩ የባህሪ ሱሶች መጠቃቱን የምናውቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እጽ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል። አንደኛው መገለጫው ሲሆናልና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት፣ ለማቆም እየፈለጉ መቸገር፣ እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል። እንዲሁም እነዚህን ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊ እና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከ11 በላይ የሚሆኑ ምልክቶች አሉና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ ዓመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸው ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን።
ሱስ አምጪ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው?
እንግዲህ ያው እኛ ዴይሊ በስራም በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱና የሚስተዋሉ ሱስ አምጪ ንጥረ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ እየሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ የማናስተውላቸው ከስንት አንዴ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱስ አምጪ ነገሮች እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከትን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ ይሄ የአፍላ እድሜ የምንላቸው ሀይ ስኩል ተማሪዎች ላይ ደግሞ አሁን በጣም የተስተዋለ የመጣው ለአጠቃቀምም ለእነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው ለሚዋጡ የህመም ማስታገሻዎችን እና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው።
በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይስ ዩኒቨርሲቲ ተማሪዎች በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት?
እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር። ግን ሱስ የእድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ የሆነ የመጣው ከሃይ ስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ የሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው። አሁን
አካላዊም ማህበራዊም የአእምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳል እና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለሕክምና የሚመጡት?
እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ክፍል ይህንን አገልግሎት ሲሰጥ ረጅም ዓመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች፣ በቦታ ጥበት፣ በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር። በፊት ከነበረው አንጻር በአሁኑ ሰዓት ሰፋ ያለ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ምክንያቱም ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን።
ምን ያክል ነው የመዳን እድሉ አንድ ሰው በሱስ ከተያዘ? ሁሉም ሰው መዳን ይችላል በህክምና ማለት እንችላለን?
እንግዲህ እሱ እንደ ሰውየው ቁርጠኝነትና ተነሳሽነት ነው ዋነኛው የሚወሰነው። ስለዚህ እኛ የኛ ስራ የሚሆነው ያንን ፍላጎት ያለውን ወይም ተነሳሽ የሆነ ሰው ለማቆም በሚያደርገው ሂደት ውስጥ የሚገጥሙትን ችግሮች አብረን ማገዝና ወደሚፈልገው ደረጃ እንዲደርስ ድጋፍ ማድረግ ነው። እንዲሁም አንዳንድ ነገሮች ለምሳሌ ለማቆም አስቸጋሪ ሊሆኑ የሚችሉ አይነት የሱስ አይነቶች አሉ። የበለጠ ጊዜ ሊፈልጉ የሚችሉ እንደዚሁም ደግሞ ከሰው ሰው ይለያያል። ለምሳሌ ህይወት ውስጥ ብዙ ጫና ያለበት ሰው ምንም ስትረሰር ወይም ጫና ከሌለበት ሰው አንጻር የሚያቆሙበት ጊዜ ሊለያይ ይችላል። ወይም ደግሞ ከዚህ በፊት አገርሽቶበት የነበረ ሰው እና አቁሞ ለረጅም ጊዜ የቆየ ሰው ሊለያይ ይችላል። ስለዚህ ከሰው ሰው ይለያያል። ዋናው ነገር ግን ያ ሱስ ያለበት ሰው በእርግጠኝነት ከወሰነና ቁርጠኛ ከሆነ አቋም ከያዘ እና ከባለሙያ ድጋፍ ከተደረገለት ሱስ መቆም የሚችል ነገር ነው።
ከሱስ ካገገሙ በኋላ ወጣቶች በተለይ ምን አይነት ከዛ በኋላ ሊኖራቸው ሊደረግላቸው በግላቸው የሚያደርጉት ጥረት እና በተለይ ደግሞ ከወላጅ ከማህበረሰብስ ምን አይነት ድጋፍና ክትትል ያስፈልጋቸዋል?
ከቤተሰብ ሊያገኙ የሚገባው ድጋፍ ያው ብዙዎቹ ወደ ሱስ ሕክምና የመጡ ሰዎች ቤተሰብ እምነቱን ያጣል። ያው ሱስ በሚጠቀሙበት ሰዓት ስርቆት ይኖራል፣ መዋሸት ይኖራል፣ ተደጋጋሚ ጥፋቶች ይኖራሉ። ስለዚህ ብዙ ጊዜ ቤተሰብ የመማረር እና እዛ ታካሚ ላይ ተስፋ የመቁረጥ ነገር ይኖራል። ስለዚህ ከወጡም በኋላ በጣም ከፍተኛ የሆነ አስተያየት መስጠት፣ ጫና ማድረስ ቤተሰብ ያው ጥሩ ከማሰብና ያንን ሰው ከማገዝ ብሎ የሚያደርጋቸው ነገሮች አንዳንድ ጊዜ ታካሚው ላይ ጫና ሊያደርስ ይችላል፣ ወይም ደግሞ እምነት ከሌላቸው ባደርገውስ ብሎ ማሰብ። ወይ አሁን ለምሳሌ አንድ ሰው ትንሽ ትራንስፖርት አጥቶ ሊሆን ይችላል መሽቶበት ሲገባ ጠጥተህ ነው የመጣኸው ብሎ የመጠራጠር ነገር፣ ከዛም በኋላ ተመለሰ እዛው ነህ። እንዲህ አይነት አስተያየቶች በሚኖሩበት ሰዓት ብዙዎቹ የምናስተውላቸው ነገሮች እንደዚህ ካሉኝ አይቀር ለምን አላረገውም ብሎ ተመልሶ ወደዛው ነገር የመመለስ ነገሮች ስለሚኖሩ ኢየሱስን ባህሪ ቤተሰብ ሊረዳ ይገባል። አንደኛው ኢየሱስ ባህሪ መውጣት መግባት ይኖራል፣ ካቋረጡ በኋላ የማገርሸት ባህሪ ይኖራል። ግን እንደዚህ አይነት ሁኔታዎች ሲፈጠሩ ድጋፍ ለማድረግ መሞከር ጥሩ ይሆናል።
የመጨረሻው ዝግጅታችን ደግሞ ከአዲሷ የአፍሪካ ስነ ጥበብ ሙዚየም ምክትል ዳይሬክተር ዶክተር ሄራን ሰረቀብራን ጋር ያደረግነው ቆይታ ነው። በቅርቡ ነው በዩናይትድ ስቴትሱ የስሚትሶኒያን ብሔራዊ ሙዚየም ስር ከሚገኙ 21 ሙዚየሞች አንዱ ለሆነው የዋሽንግተን የአፍሪካ ስነ ጥበብ ሙዚየም ምክትል ዳይሬክተር ሆነው እንዲያገለግሉ የተመረጡት። ሄራን ሰረቀብራን ይባላሉ። ለአፍሪካ ስነ ጥበብ ስራዎች መልካም እድል አለ ብለው እንደሚያምኑ የሚናገሩት ዶክተር ሄራን ሙዚየሙ የሚያዘጋጃቸውን አውደ ትዕይንቶች የሚያስተባብር በአህጉሪቱ ተቀማጭ የሆነ ባለሙያ በቀጥታ የሚሳተፍበት ሁኔታን ጠቅሰዋል። አሉላ ከበደ ከዶክተር ሄራን ሰረቀብርሃን ጋር ያደረገው ቆይታ እንደሚከተለው ይቀርባል።
ዶክተር ሄራን ሰረቀብርሃን በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ።
ከግዙፉ የስሚትሶኒያን ኢንስቲትዩት 21 ሙዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 ዓመቱን አንጋፋ የአፍሪካ ኪነ ጥበብ ቤተ መዘክር በምክትል ዲሬክተርነት የኃላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን። ይሁን እንጂ ከ20 ዓመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብና ከታሪክ ጋር ያስተሳሰሩትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስላል። መሰንበቻውን ለንባብ የበቁ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር፣ ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር፣ ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋር ይመለሳል ሁለተኛ ጊዜ። እንግዲህ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድን ነው ከዚህ ሙዚየም ጋር ያዋደደው? እስኪ ስለ እነኚህ ሶስት አጋጣሚዎች በወፍ በረር በማየት እንጀምር።
እንደገና በጣም አመሰግናለሁ አሉላ። መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች። እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር፣ እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሽፕ ወይ የልምምድ ጊዜ ሳመርዝ እንግዲህ በጋ ነው የሚሆነው፣ በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው። እና አንድ ዘጠኝ ዓመት ካለፈ በኋላ ያንን እድል እስቲ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት። ሁለት ወር ያህል ዋሽንግተን ዲሲ ከሚሽጋን መጣሁኝ። ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ፣ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰዓሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው፣ ዘመናዊ የኮንቴምፕራሪ አርት ሆኖ የሴኔጋል ላይ እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ ብዙ ሰዓሊዎች እሱ ያስተማራቸው ሜንቶር ያደረጋቸው የኮተኮታቸው ሰዎች ብዙ ነበሩ፣ ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታይ ደግሞ ዘጋጇ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ
እኔና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች ወዳጅ ጓደኛዬ ናት ሊስት አዘጋጀን እናስበውን ሰው በሙሉ በአካባቢው ያለውን መጨረሻ ላይ ምን ይሆናል ያ ኤግዚቢሽን ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሳሊያንና ሚክስድ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ ያ ሆነ ቲም በዛ ስር የሚካተቱ ሰዎችን ነው የተመረጡት መጨረሻ ላይ 10 አርቲስቶች ተመረጡ። ከአስሮች ውስጥ 6 ሴቶች ነበሩ። ለዚያ ጊዜ በጣም ጥሩ ነገር ነበር። ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስበው የሚታዩበት ብዙ አጋጣሚ አልነበረ። እና ሱ ኤግዚቢሽን ተያያዘ መነሳሳት ሲጀምር እኔ ተመልሼ ሚሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ። ከዚያ በኋላ አንድ አመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ 2-3 አመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን መዘጋጀትና ማሰባሰብ ሁሉንም ኤግዚቢሽን ዲዛይን ምኑን የሚሰራው ያለው ፕሮሰስ አለቀ ሲባል ደግሞ ተመልሼ መጥቼ ከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞች ማዘጋጀት እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው እንግዲህ ከትምህርት ቤት የምመጣውበት ምክንያት ያ ነው። እና እዛ ጊዜ ደግሞ እንግዲህ እስክንድር ረፈ
ኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው።
አዎ ሮብለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው እስክንድር። መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ ደህና ነበር። ሮብለታ አብረን ያመሻ ነው ተሁላችንም ተሰብስበን ሳሊዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ። ትዝ ይለኛል ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት፣ ምን ይሰማሃል ታዲያ ዛሬ እንዴት ነው የሚሰማ ሲሉት፣ ምን ትጠይቁኛላችሁ የዓለም ጫፍ ላይ ተቀምጬ ይኸው on top of the world ይላል በእንግሊዝኛ። እና በጣም የደስታ ጊዜ ነበር ያ። የኢትዮጵያ አርቲስቶች ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያኔ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን።
ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይትድ ስቴትስ አንዱ ትልቁ ሙዚየም ነው ስሚትሶኒያን። በዛው ውስጥ ቀደም ብለን ያነሳ ነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው 10 ቱባ ሳሊያን ተመርጠው ስራዎቻቸውን እንደ ልባችን ምንጎበኝበት ዛሚዋልበት አይነት አጋጣሚ የፈጠረውን ይሃል ሌሎች በሮችም ተከፈቱ። የሙዚቃ የጸጋዬ ገብረ መድን ቀን ተለያዩ ዝግጅቶች በተከታታይ ተካሂደው ነበር። እስኪ እነሱንም ነው አለፍ አለፍ ብለን እናስታውሳቸው።
ይገርማለው አሁን ወደ ኋላ ሲታሰብ ቲንክ ኤግዚቢሽኑ መጨረሻ ላይ መዚያ ቀኑ ተራዝሞ ወደ 8-9 ወር ያህል ቆየ። እና ይሄ በህዝብ ጋር ያለውን ፕሮግራሚንግ የትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጣሁ። በዛ በፕሮግራሚንጉ በኩል እንግዲህ የግጥም የሙዚቃ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም በሂውማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች የመድረክ ሰዎች አሉ እዚህ። ምናልባት ከጋሽ ጸጋዬ ጋር ይሁን ለብቻው ይሁን ብቻ ከአለም ፀሐይ ወዳጆ ጋር የጣይቱን አመት ዝግጅት አደረግን። ጋሽ ጸጋዬ የልደቱን በዓል አከበርን። በዛ ጊዜ ደግሞ የግጥም ሲዲው ደርሶ የፌደራል ቤት ስለሆነ ሁሉም ሙዚየም የስሚትሶኒያን ሙዚየሞች በጣም ጥብቅ ነው ህጋቸው። በፕሮግራሙም በኩል ማድረግ የሚችሉት ነገር ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም። እና በቃ እያንዳንዱን ቢሮ እያንኳኳው ጋሽ ጸጋዬ ማን እንደሆነም ማስረዳት ነበረብኝ። ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለን ወይስ የበፊቱ ጊዜ ላይ ነው ያለነው ይሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ስማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣ ናቸው። በቃ እዛ አጠገባችን እንዲሆኑ አደረግን በፕሮግራሚንጉ በኩል። ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆኖ እሱኛው ጋሻ ብዬ ፎርጅ ነበረ፣ ከበደች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ፣ የአማርኛም እንግሊዝኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ። ስለ እስክንድርና ስለ ገብረ ክርስቶስን ብዙ አወራ እና በአጭር ጊዜ ውስጥ ብዙ ጥሩ ነገር የመስራት እድል ነበረ።
በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል ዳግም ያየው አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነ ጥበብ ባለሙያዎች ስራዎች ይቀርባሉ። ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞቹ ሁሉ የተጫወቱበትና በጋዜጣ የተጫወቱበት ጊዜ ሁሉ ትዝ ይለኛል።
ልክ ነው።
እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሙዚየም የአፍሪካ ኪነ ጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደኋላ ሄደንም የነበሩትን አጋጣሚዎች ነው የተመለከት ነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ ትምህርታዊም እንደመሆኑ ምን አይነት እድሎች ይታዩታል? አሁን የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነ ጥበብና ከባህል ከታሪክ ጋር ካሉት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችሉ ይሆናል ብሎ ተስፋ ያደርጋል?
የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለእኔ ቤቱ ብቻ አይደለም፣ ውጭ ያለው የአበባው፣ የዛፉ፣ የካስሉ፣ የግቢው ራሱ ለእኔ በጣም ምናልባት እንደ ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ ከቅጠሎቹ ከሁሉ ነገር ይጀምራል። እዛ ውስጥ ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይሄንን ስንል ሰዎቹ ያላቸው እውቀት፣ በተለይ ኩሬተሮቹ የአርቱን የሚያዘጋጁት ሰዎች ስለ እያንዳንዱ የአፍሪካ ባህል ምንነት፣ ስለ ባህል ልምዶቹ፣ ስለ እውቀታቸው፣ እነዛ ባህሎች ያላቸው እውቀት፣ የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ። እና ሰዎቹ ሌሎቹ ደግሞ የቴክኒካል ስራውን የኤግዚቢሽኑን ኢንስቶሌሽኑን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት፣ ፕሮግራሚንጉን የሚሰሩት፣ ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት፣ አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ ማናውቀው ከሆነ አንዳንዶቹን ስራዎች የነዛን ስራዎች
ምንጫቸውን
አመጣጥ እንዴት እዚህ ቤት ደረሱ፣ እንዴት እኛ ከየት ገዛ ነው የገዛ የሸጡልን ሰዎች ደግሞ ከየት ገዙት የሚል ፕሮቨናንስ ይባላል። የአንድን እቃ ታሪክ ማወቅ እንበል እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ ይሄድና በቅኝ ግዛት ብዙ የውጭ ሀገር ዩሮፒያኖች በተለይ ፈረንሳዮች፣ እንግሊዞች ቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስረቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ የባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው በየሚውዚየሞቹ። በተለይ ዩሮፕ ያሉ ሚውዚየሞች በጣም ይህን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ በደንብ በስሚትሶኒያን ደረጃ 21 ሚውዚየም አለው። በ21 ሚውዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው። እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሚውዚየሙን አለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ። ግን ይታየኛል ብዙ አይነት ፖሲቢሊቲ። በደንብ ተስፋ ያለው ፕሮግራሚንግን በተመለከተ ከአፍሪካ ካሉ ሙዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ። ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዚያው አህጉር ውስጥ ያለ አንድ ኩሬተር ሁል ጊዜ በዚህኛው ሙዚየም ቅጥር ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ። እና ለአፍሪካ የቆመ ሙዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው። ደስታዬም እንደዚያው በጣም ደስ የሚል የስራ ጊዜ እንደሚሆን ነው
ተስፋ የሚሰጥ ይመስለኛል። ዶክተር ሂራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወትን ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ የሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት፣ የአቅራቢዎችን ማንነት፣ ዋሽንግተን ዲሲ እና አካባቢው ላሉ ደግሞ ማየትም ያንድልም እንዲያገኙ መሰረታዊውን ነገር ቢያስይዙን።
አዎ፣ በጣም ደስ ይለኛል። አጋጣሚ ነው። እኔ ገና ሳልመጣ ሙዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን እንደ ድንገት አሁን ዲሰምበር 13 ነው የሚከፈተው። ቀዴ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርትስ የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚውዚየም የነበረ ኤግዚቢሽን ከአዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው። እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት፣ መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ። እና እሱን ይሄ ሚውዚየም አኳየር አድርጓል፣ ኮሌክሽን ውስጧል፣ ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚሁ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች። ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው፣ አንድ ስዕል ነው። ስልሳዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ እስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ፣ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች። እና ሁለት ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሚውዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዲያ ያን ጊዜ ገና እንደጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ፣ አንደኛው ይኖራል። እና የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም፣ ግን ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ ደንብ ሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። ነጻ ነው ሁልጊዜ ስሚዝሶኒያን ሚውዚየም መግቢያውም ነጻ ነው። ቤተሰብም ምንም ይዞ መምጣት ይቻላል። ብቅ በሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ
ጋባዥ የራስ ሰውም አለ የበለጠ ተጨማሪ።
ዶክተር ሄራን ሰረቀ ብርሃን በስሚዝሶኒያን ኢንስቲትዩት የአፍሪካ ስነ ጥበብ ሚውዚየም ምክትል ዲሬክተር፣ ለቆይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራም በመምራት አብሬያችሁ ያመሸሁት አስማማኝ ነው ነበርኩኝ። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።